እስራኤል በማዕከላዊ ቤይሩት በሊባኖስ ዋና ከተማ ትላንት ሐሙስ ሄዝቦላ ታጣቂዎች ላይ ባነጣጠሩ ጥቃቷ ቢያንስ 22 ሰዎች ሲገደሉ 117 ሰዎች ቆስለዋል። የባይደን አስተዳደር እስራኤል በሄዝቦላ ላይ የታደረገውን ጥቃት እንደሚደግፍ ይሁን እንጂ ሀገሪቱ ወደ ሌላ ጋዛ ስትለወጥ ማየት ግን እንደማይፈልግ መናገሩን በቪኦኤ የዋይት ሀውስ ዋና ዘጋቢ ፓትሪስ ውዳክስ ጓራ ተከታዩን ዘግባለች። ደረጀ ተስፋ እንደሚከተለው ያቀርባል።
ጥፋቱ ተመሳሳይ ነው። ይህ ግን ቤይሩት እንጂ ጋዛ አይደለም። እስራኤል ታጣቂዎችን ለማደን ለቀናት በሄዝቦላ ቁጥጥር ስር በሚገኘው የሊባኖስ ዋና ከተማ ደቡባዊ ዳርቻ የአየር ድብደባ ጀምራለች። ትላንት ሐሙስ እስራኤል ወደ መካከለኛው ቤይሩት በመንቀሳቀስ ብዙ ሕዝብ በሚኖርበት አካባቢ ጥቃት በመሰንዘር ቢያንስ 22 ሰዎችን ገድላለች። የሁኔታው መባባስ በድንበር አካባቢ በሄዝቦላና በእስራኤል መካከል ዓመት ያስቆጠረው ግጭት አሁን ወደ ሊባኖስ ዘልቆ በመሰራጨቱ አዲስ ምዕራፍ ከፍቷል። ጄኒን ሄኒስ ፕላስ ቻርት የተባበሩት መንግስታት የሊባኖስ ልዩ አስተባባሪ
Far too many people are paying an unimaginable price with over 2000 killed, many more wounded and hundreds of thousands displaced.
በጣም ብዙ ሰዎች የማይታሰቡ ዋጋ እየከፈሉ ነው። ከ2000 በላይ ተገለዋል። ብዙዎች ቆስለዋል። በመቶ ሺዎች የሚቆጠሩ ተፈናቅለዋል።
የባይደን አስተዳደር የተኩስ አቁም ለማድረግ እየሰራ ቢሆንም ሊባኖስ ወደ ሌላ ጋዛ ተለውጣ ማየት እንደማይፈልግ ግን ይናገራል። ይሁን እንጂ በሊባኖስ ውስጥ የኢራን ተኪ የሆነውን የሄዝቦላን መዋቅር ለማፍረስ የእስራኤል ጥረቶችን እየደገፈ ነው። የዋይት ሀውስ ቃል አቀባይ ካሪን ጄን ፒየር እነዚህ ግቦች እርስ በርሳቸው የሚቃረኑ አይደሉም ሲሉ ለአሜሪካ ድምጽ ተናግረዋል።
What we understand is the operation that they're moving forward with in Lebanon are indeed targeted. We're having those conversations. We're being very direct in having those conversations with the Israeli government that will continue.
እኛ የምንረዳው በሊባኖስ እየካሄዱ ያሉት ዘመቻ በርግጥም ኢላማ ላይ ያነጣጠረ ነው። እነሱ ላይ ውይይቶች እያደረግን ነው። ከእስራኤል መንግስት ጋር እነዚህን ውይይቶች የምናካሄደው በግልጽ ነው። ይህ ይቀጥላል።
የእስራኤል ጦር ትላንት ሐሙስ በፈጸመው የአየር ጥቃት ሁለት የሄዝቦላ አዛዦችን መግደሉን አስታውቋል። ብዙዎች ግን ጥቃቶቹ ኢላማዎቹ ላይ ያነጣጠሩ ናቸው በሚለው አይስማሙም። ሙሐመድ ባዚ በኒውዮርክ ዩኒቨርሲቲ የቅርብ ምስራቅ ጥናት ማዕከል ዳይሬክተር ናቸው።
It's all well and good for the Biden administration to say that they want to give Israel that space to attack Hezbollah and degrade its capability. But the problem is that also means an open-ended war against Lebanon, an open-ended war that has been...
የባይደን አስተዳደር እስራኤል ሄዝቦላ እንድታጠቃና አቅሙን እንድታመናምን በምታደርገው ጥረት ጣልቃ መግባትን አንፈልግም ማለቱ ጥሩ ነው። ይሁን እንጂ ችግሩ በሊባኖስ ላይ ማቆም የማይታወቅ ጦርነት መካሄዱ ነው። ብዙ ቁጥር ያላቸው የሊባኖስ ሰላማዊ ዜጎች ላይ የማያባራ ጦርነት መኖሩ ነው። አሁን በሊባኖስ ወደ 1 ሚሊዮን የተጠጉ ሰዎች ተፈናቅለዋል። ያ እጅግ ትልቅ ነው። የህዝቡን አንድ አራተኛ የሚያክል ነው።
ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ትላንት ሐሙስ እንዳስታወቀው በደቡባዊ ሊባኖስ በእስራኤል ጥቃት በደረሰ የእሳት ቃጠሎ ሁለት የኢንዶኔዥያ ዜጎች ተጎድተዋል። ሃሪ ፕራቦ በተባበሩት መንግስታት የኢንዶኔዥያ ምክትል ቋሚ ተጠሪ ናቸው።
The IDF indiscriminate attacks against UNIFIL, which wounded two of our peacekeepers, clearly demonstrates how Israel positioned itself above international law, above impunity and above our shared values of peace.
የእስራኤል መከላከያ ኃይሎች በተባበሩት መንግስታት ድርጅት ተቋም ላይ ያለምንም ልዩነት ያደረሱት የዘፈቀደ ጥቃት ሁለት ሰላም አስከባሪዎቻችንን ያቆሰለ፣ እስራኤል ራሷ ምን ያህል ዓለም አቀፍ ህግጋት ከወንጀል ተጠያቂነትና ከጋራ የሰላም እሴቶቻችን በላይ እንደቆመች በግልጽ ያሳያል።
እስራኤል በሊባኖስ ጥቃቷን በቀጠለችበት በአሁኑ ወቅት የደህንነት ካቢኔዋ ትላንት ሐሙስ ተሰብስቦ ኢራን ባለፈው ሳምንት ወደ እስራኤል ለተኮሰቻቸው ወደ 180 የሚጠጉ ባሊስቲክ ሚሳኤሎች ስለምትሰጠው ምላሽ በተመለከተ ተወያይቷል። የባህረ ሰላጤው ሀገራት የራሳቸው የነዳጅ ፋብሪካዎች በቴህራን ወኪሎች ሊቃጠሉ ይችላሉ የሚል ስጋት በመኖሩ ፕሬዚደንት ጆ ባይደን እስራኤል የኢራንን የነዳጅ ቦታዎች እንዳታጠቃ አሳስበዋል። የእስራኤል የመከላከያ ሚኒስትር ሀገራቸው የምትሰጠው ምላሽ አደገኛና አስደናቂ እንደሚሆን ተናግረዋል። ናታሻ ሆል በስትራቴጂክና ዓለም አቀፍ ጥናት ማዕከል የመካከለኛው ምስራቅ ከፍተኛ ባልደረባ
What Israel has shown us is that it has a lot of cards and it could play any number of them. It's also shown that it will go against US wishes. So I really think everything is on the table at this point.
እስራኤል ያሳየችን ብዙ ካርዶች እንዳላትና የትኛውንም ቁጥር መጫወት እንደምትችል ነው። ከአሜሪካ ፍላጎት ጋር የሚቃረን መሆኑም ታይቷል። ስለዚህ በዚህ ጊዜ ሁሉም አማራጭ ጠረጴዛው ላይ ያለ ይመስለኛል።
የሶሪያ መንግስት መገናኛ ብዙሃን እንደዘገበው ባለፈው ማክሰኞ በእስራኤል ያየር ጥቃት በዋና ከተማይቱ ደማስቆ በትንሹ 7 ንጹሃን ዜጎች መሞታቸውን ዘግቧል። በጋዛ የፍልስጤማውያንም ስቃይ ቀጥሏል። ትላንታሙስ በአንድ ትምህርት ቤት ላይ በተፈጸመ የእስራኤል ያየር ጥቃት ቢያንስ 27 ሰዎች ተገድለዋል።